ይህ ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው። በድጋሚ እንደምን አመሻችሁ አድማጮቻችን። ሁለተኛው ክፍል ፕሮግራማችን አሁን ይጀምራል። በመጽሐፍ ዓለም ፕሮግራማችን በገነነ መኩሪያ እየተደረሰውን ኢሃፓና ስፖርት መጽሐፍ ትረካ ክፍል 7 አሰምተን የጥቅላላ ፕሮግራማችን ፍጻሜ ይሆናል። በቅድሚያ ዜናውን በድጋሚ እነሆ።
ሰኞ ጥቅምት 20 ቀን በነቀምቴ ከተማ ዜጎች ከፍተኛ የተቃውሞ ሰልፍ አድርጎ የወያኔን አገዛዝ አውግዘዋል። ሰልፉን ለመበተን የተንቀሳቀሰው የወያኔ አጋዚ ጦር ተኩስ በመክፈት በርከት ያሉ ዜጎች የገደለና ያቆሰለ መሆኑ ከአካባቢው የሚደርሱ መረጃዎች ይጠቁማሉ። የወያኔው የክልል አስተዳደር ምንጮች 3 ሰዎች ብቻ እንደተገደሉ ይፋ ያድርጉ እንጂ ቁጥሩ ከዚያ በላይ መሆኑ አንዳንድ ዜጎች ይናገራሉ። በተያዘ ዜና በቡኖ በደሌ የሞተው ሰው ቁጥር 20 መድረሱንና እንዲሁም የተፈናቃዮች ቁጥር ከ3000 በላይ መሆኑን የወያኔ ባለስልጣኖች አምነዋል። በአካባቢው ወያኔን የሚያወግዘው ህዝባዊ የተቃውሞ ሰልፍ በደና ከተካሄደና ከተጠናቀቀ በኋላ ጥቂት ግለሰቦች በህዝብ መካከል በብሔር ላይ ያተኮረ ግጭትን ለመቆስቆስ ያንዳንድ ሰዎችን ንብረት ያቃጠሉ መሆናቸውን አፍቃሪ ወያኔ የሆኑ የዜና ምንጮች ሲያቀርቡት ዘግበዋል። ተይዘው በቁጥጥር ስር ናቸው ከተባሉት 245 ሰዎች መካከል በአካባቢው የሚኖሩ ቀንደኛ የወያኔ አባላትና ተባባሪዎች ያሉበት መሆኑም ተረጋግጧል። ባምቦ ከተማ በወያኔ የአጋዚ ኃይሎች አባላት የሞቱት ሰዎች ብዛት 12 መድረሱ ሲረጋገጥ ከሁለት አቅጣጫ የገቡትን ሲያስተባብሩ የነበሩ የአጋዚ ጦር መሪዎች በጥሰው ግደለው ጨርሰው በማለት ትዕዛዝ ሲሰጡ የተቀረጹበትን ቪዲዮ የቢቢሲ የዜና ወኪል በይፋ ያሰራጨው መሆኑ ታውቋል። ከሞቱት ሰዎች መካከል በርከት ያሉት ግንባራቸውና ትከሻቸውን በጥይት በመመታት መሆኑን የታየ ሲሆን ድርጊቱን የአጋዚን ጦር አረመኔነት ያሳያል ተብሏል። በትናንትናውና በዛሬው ቀን ባምቦ ከተማ የተሰማራው የአጋዚ ጦር በርካታ ወጣቶችን እያሰቃየ መሆኑን መረጃዎች እየደረሱ ሲሆን በእንጨትና በድንጋይ ቁልል ተዘግቶ የነበረውን መንገድ ለማስከፈት ወጣቶችን ጥይት በመተኮስ ጭምር ሲያስገድዱ መታየቱ ይታወቃል። የኦሮሞ ፌዴራሊስት ኮንግረስ ምክትል ሊቀመንበር የሆኑት አቶ በቀለ ገርባ ከእስር ተፈተው ጉዳያቸውን እንዲከራከሩ የፌዴራል ጠቅላይ ፍርድ ቤት የወሰነ መሆኑን ታውቋል። አቶ በቀለ ከእስር ለመለቀቅ የ30,000 ብር ዋስትና ማስያዝ አለባቸውም ተብሏል። አቶ በቀለ በነሐሴ 2008 ዓ.ም ጀምሮ በወያኔ የፈጠራ ክስ ተይዘው በእስር ቤት ሲሰቃዩ መቆየታቸው የሚታወቅ ሲሆን ከሦስት ወር በፊት የፌዴራል ከፍተኛ ፍርድ ቤት አራተኛው ችሎት በዋስ ተለቀው እንዲከራከሩ ያቀረቡትን ጥያቄ ውድቅ ማድረጉ ይታወሳል። የደርግ የቀይ ሽብር ዋና ተዋናይ በመሆን በአሰቃቂ ሁኔታ በርካታ ሰዎችን በግፍ የገደለውና በምርመራ ሲያሰቃይ የነበረው እሸቱ ዓለሙ በዛሬው ዕለት በሆላንድ ፍርድ ቤት የቀረበ መሆኑ ታውቋል። አረመኔው እሸቱ ዓለሙ 75 ሰዎችን በመግደልና በርካታ ሰዎች ላይ ሰቆቃዊ ድርጊትና ግብረሰይል በመፈጸም በአጠቃላይ ከ300 የሚበልጡ ሰዎች ላይ ጉዳት በማድረሱ መከሰሱ ታውቋል። እስረኞችን በግፍ በመግደልና በወፌላላ ምርመራ ሲያሰቃይ የቆየው እሸቱ ቀደም ብሎ በሌለበት የሞት ፍርድ የተፈረደበት ሲሆን ማንነቱን በመደበቅ ሆላንድ በመግባት የሆላንድ ዜግነት ለማግኘት ችሏል። በግለሰቡ ጉዳት የደረሰባቸው ዜጎች ሐሙስ ዕለት የምስክርነት ቃላቸውን ይሰጣሉም ተብሏል። ከጥቂት ዓመታት ወዲህ በምዕራብ አገሮች ተበትኖ የነበሩ የቀይ ሽብር ነፍሰ ገዳዮች እየታደኑ ለፍርድ እየቀረቡ ናቸው በማለት አስተያየት የሚሰጡ ወገኖች እስካሁን ተሸሽገው ያሉትም ቢሆን እውነት ትዘገያለች እንጂ መምጣቷ ስለማይቀር አንድ ቀን መጋለጣቸው አይቀርም ይላሉ። በተባበሩት አረብ ኤሚሬት በዱባይ ከተማ ራስ አልካያማ በሚባለው ቀበሌ አንዲት ኢትዮጵያዊት ባሰሪዋቸው ቤት ራሷን ሰቅላ የተገኘች መሆኗን የአካባቢው የፖሊስ ተቋም በሰጠው መግለጫ ይፋ አድርጓል። አሰሪዎቿ ከሰባት ወር በፊት ኢትዮጵያዊቷን በቤት ሰራተኝነት ቀጥሮ ያመጡ መሆናቸውን ገልጸው የሞቶቹ ሌሊት መሆኑንና ጠዋት ከመኝታቸው ሲነሱ ተሰቅላ ማየታቸውን ገልጸዋል። ኢትዮጵያዊቷ ራሷን ትስቀል ወይም ሌላ ሰው ገድሎ ይስቀላት የተረጋገጠ ካለመሆኑን በላይ በቂ ምርመራ እየተደረገ አለመሆኑም ታውቋል። በተያዘ ዜና በዚሁ በዱባይ ከተማ ሻርጃ በተባለ ሌላ ቀበሌ አንዲት ሌላ ኢትዮጵያዊት በመኪና ተገጭታ የተገደለች መሆኑም ተነግሯል። እሁድ ጥቅምት 19 ቀን 2010 ዓ.ም ተመረተ በጀርመን ፍራንክፈርት ከተማ በተደረገ የማራቶን ውድድር ኢትዮጵያዊው ሹራ ቶላ አንደኛ ሆኖ በመግባት አሸናፊ ሲሆን ከልክሌ ገዛኝና ጌቱፈለቀ ሁለተኛና ሶስተኛ በመሆን ገብቷል። በዚህ የማራቶን ውድድር ከሴቶች አንደኛ ሆና የገባችው ኬንያዊቷ ስትሆን ኢትዮጵያውያኑ የብርጓል መለሰና መስከረም አሰፋ ሁለተኛና ሶስተኛ ሆነው አሸናፊዎች ሆነዋል። እንኳን ደስ አላችሁ እንላለን። ቅዳሜ ጥቅምት 18 ቀን በሶማሌ ዋና ከተማ በመቋድሾ ናሳ ሀብሎት በተባለ ሆቴል ላይ በደረሰ የቦምብ ጥቃት 23 ሰዎች መሞታቸውና ከ30 በላይ መቁሰላቸው ተነግሯል። ቁጣቱ የደረሰው አንድ ቦምብ የተጠመደ መኪና በሆቴሉ አጠገብ በመንፈዳቱ ሲሆን ከፍንዳታው በኋላ ታጣቂዎቹ ወደ ሆቴል በመግባት ከጸጥታ ኃይሎች ጋር የተኩስ ልውውጥ አድርገዋል። ከተወሰነ ጊዜ በኋላ አንድ ሌላ መኪና ቦምብ የተጫነ የፈነዳ ሲሆን ከታጣቂዎቹ አንደኛውም የታጠቀውን ቦምብ በማፈንዳት ጉዳት አድርሷል። በመጨረሻም 3 ታጣቂዎች ተገድለውና ሌሎች 2 ተይዘው አካባቢው በቁጥጥር ስር ሊውል ቢችልም በበርካታ ሰዎች ላይ የህይወትና የአካል ጉዳት ሊደርስ ችሏል። አልሸባብ ለጥቃቱ ኃላፊነቱን በመውሰድ መግለጫ ያሰጠ ሲሆን ጸጥታውን ያስጠብቁ አልቻሉም በሚል ምክንያት የሶማሊያ መንግስት የአገሪቱን የፖሊስና የጸጥታ ኃላፊዎች ከኃላፊነታቸው ያነሳ መሆኑ ታውቋል። ጉዳዩን በቅርብ የሚከታተሉ ወገኖች 22,000 አባላት ያሉትና በሶማሊያ የተሰማራው የአፍሪካ ህብረት የሰላም አስከባሪ ኃይል ከሶስት ዓመት በኋላ ተልእኮውን አጠናቆ ሲወጣ ሶማሊያ የጸጥታውን ኃላፊነት ለመቀበል ብቁ አትሆንም ይላሉ። ለዛሬ ያለን ዜና በዚሁ ተጠናቀቀ። አንቺ ፍቅር አምባ የአፍሪካ መዲና አንቺ ፍቅር አምባ ሀገሬ አዲስ አበባ
ፍቅር መጀመሪያ ተወልቼ ያደግኩብሽ ብዙ ብዙ ያየሁብሽ አዲስ አበባ አዲስ አበባ አዲስ አበባ አዲስ አበባ
ከመጻሕፍት ዓለም ከመጻሕፍት ዓለም ፕሮግራማችን በእውነተኛ ታሪክ ላይ የተመሰረቱ ልቦለዶችን የኢትዮጵያ ታሪክ ባህልና ማህበራዊ እሴቶችን እንዲሁም የሀገራችንን የጀግኖች ታሪክ የሚያወሱ መጻሕፍትን የምንተርክበት ነው።
ኢህአፓና ስፖርት እውነተኛ ታሪክ በገነነ መኩሪያ አዲስ አበባ 2006 ዓመተ ምህረት ክፍል 7 ምዕራፍ 10 መልማዩን ፍለጋ መስከረም 13 ቀን 1969 ዓመተ ምህረት አዲስ አበባ የሼል እግር ኳስ ቡድን በሸዋ ሻምፒዮና ይወዳደራል። ከአዲስ አበባ ስታዲየም ጎን በተለምዶ ሲሜዳ ተብሎ በሚታወቀው የመጫወቻ ቦታ ተቀጣጥረዋል። የሼል ቡድን ተጫዋቾች በተለያየ ስፍራ ልምምድ ይሰራሉ። ዛሬ እዚህ ሜዳ የመጡት የወዳጅነት ጨዋታ ለማድረግ ነው። ቡድኑ ውስጥ 3 አዳዲስ ተጫዋቾች ተቀላቅለዋል። አንድ ሳምንት ተሞክረዋል። የሼል ተጋጣሚ ስላልመጣ የርስ በርስ ግጥሚያ አደረጉና ወደ የቤታቸው ተበታተኑ። ሰዓቱ 10 ሰዓት ሆኗል። ከሶስቱ ተጫዋቾች አንዱ ብቻ ነው ቡድኑን የመቀላቀል እድል ያለው። ማለፉም ዛሬ ተነግሮታል። ተገኝ ስሙ የተቀየረ የቡድኑ ተጫዋች ነው። እሱም ቢሆን የቡድኑ አባል ከሆነ 3 ወሩ ነው። በዚያ ላይ ተጠባባቂ እያደረጉት ተበሳጭቷል። ተገኝ እንዲህ በማለት ይናገራል። ግጥሚያው እንዳለቀ ሁላችንም ተበታተን ስታዲየም ዙሪያ በኋላ ዞብል የሚባለው አካባቢ ገባሁና ቆየው። እዚህ አካባቢ ትኩስ የኳስ መረጃ ይገኛል። የስፖርት ወሬ ሱስ ስላለብኝ ብዙ ጊዜ እዚያ ቆይና ሲመሽ ነው ወደ ሰፈሬ የምሄደው። የዚያ ቀን 11 ተኩል ሲሆን በካታንጋ ጀርባ መጣሁና በመስማር ተራ አካባቢ በሚገኘው ቴሌ ሙዚቃ ቤት ታጠፌ ወደ ሰፈሬ ልሄድ ተዘጋጀው። ድንገት ዞር ስል ለሙከራ የመጡትን 3 ተጫዋቾች አየኋቸው። ከጊዮን ሆቴል ፊት ለፊት ከትንሿ ሜዳ ጎል ጀርባ የብረቱን አጥር ተደግፈው ቆመዋል። የሆነ ነገር ይጠብቃሉ። ዝም ብዬ ማናገር ፈለግኩና ወደ እነሱ ጋር ሄድኩ። ሰላምታ ሰጠኋቸውና እስካሁን እዚህ ጋር ናችሁ አልሄዳችሁም እንዴ ብዬ ጠየቅኳቸው። አውቶቡስ እንደሚጠብቁ ነገሩኝ። ተማከላቸው አንዱ ጥሩ የኳስ ችሎታ አለው። ስሙ አኮ ይባላል። አኮ ሰፈሩ ዳርማር ነው። እኔ ደግሞ አብነት ነው። ከጨዋታው በኋላ ስንለያይ ወደ ሰፈሩ እንደምሄድ ነግሮኝ ነበር። አሁን አብረን እንድንጓዝ ፈለኩ። ስለኳስ እያወራን እንሄዳለን። ወደ ሰፈር ነህ አልኩት። አይደለሁም። የት ነህ? እዚሁ ነኝ። ትቆያለህ? አዎ፣ አብረን እንድንሄድ ፈልጌ ነው። አንተ ሂድ። ግዴለም፣ ልጠብቅህና እያወራን እንጓዛለን። ሌላ ጊዜ እናወራለን። ለአሁኑ አንተ ሂድ። ትቼው በመሄዴ ቅር አለኝ። አብረን ብንጓዝ ጥሩ ነበር። ዞር ብዬ ሳያቸው ሶስቱም እየገላመጡ ያዩኛል። ሳያቸው እንደገና ይመለከቱኛል። ለጊዜው ግራ ገባኝ። የሚጠብቁት ሰው ካለ እዚያ ላይ ማተኮር ነው። ለምን እኔን አከታትለው እየዞሩ ያዩኛል? ደግሞ የቆሙበት ቦታ አውቶቡስ የሚጠበቅበት አይደለም። ፌርማታው ሌላ ስፍራ ነው። ታክሲ ማቆሚያም አይደለም። በዚያ ላይ ረጅም ሰዓት ነው እዚያ ጋር የቆሙት። በወቅቱ ወጣት የሆነ ሰው አንድ ቦታ በዚህ መንገድ ከቆመ የፖለቲካ ተልእኮ አለው ማለት ነው። እነዚህን በዚህ መንገድ አልጠረጥራቸው። ንጹህ ኳስ ተጫዋቾች ናቸው። ደግሞም ቦርሳቸው ውስጥ እንደኔ የኳስ ትጥቅ ነው የያዙት። በእጃቸው ኳስ ይዘዋል። ክለቡ ኳስ እያለው እነሱ ለምን ተጨማሪ አመጡ? ስለዚህ ጉዳይ ምን አመራመረኝ? ግን ስፖርተኛ ያስመሰላቸው ኳስ መያዛቸው ነበር። አፏጨና ጠራቸው። አንደኛውን ልጅ በኳስ ችሎታው ስለወደድኩት ብቻ ነው አብረን እንድንሄድ የፈለግኩት። ይህን እያሰብኩ በምስማር ተራ ጀርባ በፔሌ ሙዚቃ ቤት አጠገብ እያለፍ ወደ ለጋር ልወጣ ስል በሰፈራችን የማቀውን ሰው አገኘው። ሰላም ለማለት እየሄድኩ ሳለ አፏጨና ሶስቱን ልጆች ጠራቸው። ልጁ በኢሃፓ አባልነቱ ሰፈር ውስጥ ይጠረጠራል። ከነሱ ጋር ሄዶ ሲያወራ ደነገጥኩ። ነገር አለ አልኩኝ። ሁኔታውን መከታተል ጀመርኩ። ብዙም ሳይቆይ የመሳሪያ ተኩስ ተጀመረ። ምን እንደሆነ አላወቅኩም። ተኩሱ ልጆቹ ካሉበት ፊት ለፊት በጊዮን ሆቴል መስመር ላይ ነው። ሶስቱ ልጆች ቦርሳቸው ውስጥ ያለውን መሳሪያ አውጥተው መተኮስ ጀመሩ። የማየውን ማመን አቃተኝ። አንድ ሰው መተው ጣሉ። በአካባቢው ያለ አንዳንድ ሰው እየተጫጫኸ ነው። 12 ሰዓት ሆኖ በመጨለም ላይ ስለነበር የተመታውን ሰው መለየት አይቻልም። የሮጠው አንድ ግለሰብ ነው። የኛ ሰፈር ልጅና ሁለቱ እዚያው አካባቢ ናቸው። ሁኔታው ስለቀፈፈኝ ቶሎ ወደ ቤት መሄድ ፈለኩ። ግን አላስችል ስላለኝ ለጋር አካባቢ ቆየሁ። እዚያ እንዳለሁ ቆይቶ ተኩሱ በጣም በርትቷል። ይህ የነሱ ብቻ እንዳልሆነ ገመትኩ። በነጋታው ሲተኮስ የነበረው በሻለቃ መንግስቱ ላይ እንደነበር ተረዳው። ያየኸው ነገር አለ? እዚያ ቦታ ተገደለ የተባለው የመይሶን አባል ነው። በሌላ ጊዜ ስሰማ ግን ሰውየው እንደተረፈና ሆስፒታል ገብተው ነው የጨረሱት። እኛ ክለብ የሚገባው ልጅ በሶስተኛው ቀን አገኘሁት። ምንም እንዳልተፈጠረ ሆነን ማውራት ጀመርን። በኋላ ቆይቶ ጥያቄ አነሳብኝ። የዚያ ቀን ቶሎ ወደ ሰፈር ሄድክ አለኝ። አዎን። አልሄድክም። ሄጃለሁ። ለምን ትዋሻለህ? አልሄድክም። ያለመሄዴን በምን አወቅ? ጓደኛዬ አይተዋል። ከእኛ ምንድን ነው የምትፈልገው? እናንተ ምን ያየኸው ነገር አለ የዚያን ቀን? እኔ ምንም አላየሁም። እየዋሸህ ነው። አልዋሸሁም። ለማንኛውም የሚያናግርህ ሰው አለ። እኔን? አዎን። ለምን? መልስ ሳይሰጠኝ ሄደ። ከሰዓት በኋላ የግድያው ቀን ያገኘሁት የሰፈራችን ልጅ ከምንዝናናበት ካፌቴሪያ መጥቶ አስጠራኝ። የተከሰተውን ነገረኝ። ብትጠቁም ያልቅልሃል አለኝ። እኔም ለጊዜው ስጋት አደረብኝ። ከመሃላቸው አንዱ በጥቆማ መያዙን ሰማሁ። መያዝ ብቻ ሳይሆን ተገደለ። እሱን የጠቆመው ተብዬ የሌላው ጥቃት ሰለባ መሆን አልፈለኩም። የሰፈራችን ልጅ ማታ ቤት ተመልሶ መጣ። ምንም አላወራንም። የሶስቱ ልጆች የስኳድ አለቃ መሆኑን ገመትኩ። ሁለቱ ልጆች ቤታቸው ኮካ አካባቢ እንደሆነ በኋላ ተረዳው። የሰፈራችን ልጅ ድጋሚ ካስጠራኝ በኋላ ወደ ዳርማር እያወራን ሄድን። ስጋት እንደሆንኩባቸው ገምቻለሁ። በደርግ ተመልምዬ እነሱን እንደምከታተል ነው የገመቱት። ድንገት ጠየቀኝ። ዓላማ ምንድን ነው? አለኝ። የምን ዓላማ? የፖለቲካ መስመርህ ምንም? ከነዚያ የደርግ ደባሎች ጋር ነህ? እነማን? መይሶን የሚባሉት? አይደለሁም። ታዲያ የት ነህ? የትም። የሆነ መስመር አትይዝም? ሐሳብ አለኝ። የእኛን መስመር መከተል ትፈልጋለህ? አዎ። እኛ ጋር መቀላቀል ትፈልጋለህ? አዎ። በምን አወቅ? በጭምጭምታ ደግሞም ይወራል። የእኛን መስመር መከተል ትፈልጋለህ? አዎን። ቁርጠኛ ነህ? በሚገባ። ነገ የሚያነጋግርህ ሰው ይመጣል። ማን ነው? ራሱ ያገኘሃል። በነጋታው መጥቶ የሚያነጋግርኝን ሰው ስጠብቅ ዋልኩ። ድርጅቱን ለመቀላቀል ቆርጫለሁ። ኳስ መጫወቱም ቢቀርብኝ ይሻላል። ብዙ ጓደኞቼ የኢያፓን መስመር እየተከተሉ ነው። ሰፈር ውስጥ እንደ በፊቱ እንኳ በስሜት ኳስ አይጫወቱም። ይህ ሁሉ ፖለቲካ ነው። እኔ መሃል ሰፋሪ ሆኜ መኖር አልችልም። ይህም ያስመታል። አንዱን መያዝ ጥሩ ነው። አብላጫው ደግሞ በኢያፓ ስር ነው። እኔም ፍላጎቴ ወደዚያ ነው። ሰፈራችን ያሉት የኢያፓ አባላት ብዛት ቢኖራቸውም ከተወሰነ ሰው ቁጥር በስተቀር አይተዋወቁም። ወደ በኋላ ግን ድርጅቱ ሲናጋ ለመደጋገፍ የማይተዋወቁት መጋረጃው ተቀልጦ አብረው መስራት ጀምረዋል። እኔም በእነኛ ልጆች የተነሳ ጦስ ውስጥ ከምገባ ኢያፓን ተቀላቅዬ የእናንተ ነኝ ማለት ጥሩ ነው። አሁን ግን በደንብ ለመቀላቀል ቆርጫለሁ። የሚያናግረኝን ሰው እየጠበቅኩ ነው። የሰፈራችን ልጅ የሚልክልኝን መልማዬን ብጠብቀው ቆየብኝ። ቦታው በትክክል አልተነገረኝም። ሰፈር አካባቢ ነው ቆይ የተባልኩት። የሚመጣው ሰው እንዲያገኘኝ ከእኛ በር ጀምሮ ወደ ታች ወደ ላይ እያልኩ በመንገዱ ዳር እመላለሳለሁ። በዚህ ሁኔታ መመላለሴ ደግሞ ጥሩ አልነበረም። ሰሞኑን ሁለት የመይሶን ወጣት አባላት ሰፈር ውስጥ በመገደላቸው አሰሳ እየተካሄደ ነው። ሁለቱም ኳስ ተጫዋቾች ናቸው። የእነዚህ ልጆች መገደል ለሌሎቹ ማስጠንቀቂያ እንደሆነ ነው የተወራው። እኔንም ከጠረጠሩኝ እንደነዚህ ልጆች ይደፉኛል። መይሶን ከደርግ ጋር ወግኖ ስለሚሰራ የኢሃፓ አባላትን እየጠቆመ እንደሆነ ስለተነገረ ግድያም በእነሱ ላይ ታውጇል። ሁለቱ ልጆች የተገደሉለት ምሽት ላይ ቤት ቁጭ ብዬ ቴሌቪዥን እያየሁ እናቴ ከልጆቹ መገደል ጋር ተያይዞ በተነሳ ወሬ እንዲህ ስትል ሰማሁ። አንዳንዴ የመጣውን ለውጥ ለማኮላሸት የሚወዱ ሰዎች ለሆዳቸው ያደሩ ናቸው። እነዚህን ማስወገድ አስፈላጊ ነው ስትል ሰማዋት። እናቴ የመንግሥት ሠራተኛ ነች። ከጓደኞቿ ጋር ስለ ፖለቲካ ትወያያለች። መንግሥትን የሚተች ነገርም ታወራለች። በወታደራዊ መንግሥት ደስተኛ አልነበረችም። ለለውጥ የተነሱ ወጣቶችን ታበረታታለች። አንዳንድ ጊዜ ባልታሰበ ጨዋታ ውስጥ እኔን አንተ እኮ ሞራል የለህም ትለኛለች። ከፖለቲካ ጋር በተያያዘ ብዙ አናወራም። የአይን ክሊኒክ የት ይገኛል? ሁለቱ የመኢሶን ወጣቶች ከመገደላቸው 3 ቀን ያህል ቀደም ብሎ ሁለት የማላቃቸው ሰዎች እኛ ቤት ነበሩ። እናቴ የመስሪያ ቤት ጓደኞቿ እንደሆኑ ነው የነገረችኝ። ትንሹ ወንድሜ ነው የሚያስተናግዳቸው። እቤት እንግዳ ሲመጣ ስለማይመቸኝ ወጥቼ ሄድኩ። እናቴም እንድቆይ አልፈለገችም። የዚያን ቀን መንገድ ዳር ቆሜ የእናቴን የፖለቲካ አቋም እያሰላሰልኩ ሊመለምለኝ የሚመጣው ልጅ እየጠበቅ ቆየው። የምሳ ሰዓት አለፈ። ትንሿ እህቴ መጥታ እናቴ እንደምትፈልገኝ ስለነገረችኝ ሄድኩኝና እናቴን ፈልገሽኝ ነበር አልኳት። ውጪ ምን ትሰራለህ? ዝም ብዬ ነው። በአሁኑ ሰዓት መንገድ ላይ መቆም ጥሩ አይደለም። ሰው እየጠበቅኩ ነው። ከመቼ ወዲህ ነው ረጅም ሰዓት ሰው የምትጠብቀው? ረጅም ሰዓት አልቆየውም። ለመሆኑ ማንን ነው የምትጠብቀው? የመስሪያ ቤት ልጅ ነው። ማን ይባላል? አታውቂውም? የመስሪያ ቤት ሰው ሰፈር ስትቀጥር ሰምቼ አላውቅም። ይህ በጣም ጓደኛዬ ነው። ስታገኘው ቤት ይዘው ትመጣለህ? ቤት አይገባም። ለምን? ውጪ ሊያገኘኝ ነው የሚፈልገው። ጥሩ ነው። ምሳ ስጪኝ። ወንድምህ ይምጣ። እሱን አልጠብቅም። ለምን? ቶሎ መሄድ አለብኝ። እኔና እናቴ እየተከራከርን ታናሽ ወንድሜ መጣ። ምሳ ቀረበ። ቶሎ በልቼ ልወጣ ስለፈለግኩ ሁለቴ እንደጎረስኩ ተነሳሁ። ከቆየው እንደጨረስን ከወንድሜ ጋር ውጭ ወጥተን ሻይ እንጠጣለን። ይህ የተለመደ ነው። ዛሬ ግን ይህ እንዲሆን አልፈለግኩም፣ ምክንያቱም የምጠብቀውን ሰው ሊያይብኝ ይችላል። ካየና ልጁን ካወቀው ደግሞ እኔንም ኢህአፓ ነው ብሎ ይጠረጥራል። ከጠረጠረ ደግሞ እኔም ልግባ ሊለኝ ይችላል። እኔ ደግሞ እሱ እንዲገባ አልሻም፣ ምክንያቱም ትግሉ ከባድ ስለሆነ እዚህ ውስጥ ገብቶ እንዲሞት አልፈልግም። ስለዚህ ምሳ እንደበላው ወንድሜ መልማዬን እንዳያይብኝ ስላሰብኩና ልጁን ለማግኘት ስለቸኮል ቶሎ መውጣት ነው የፈለግኩት። በመቸኮሌ እናቴ ተቆጣችና የት ልትሄድ ነው አለች። ቸኩላለሁ። ምግቡን ጨርስ። በቃኝ። ለምን? ጓደኛዬ ያመልጠኛል። አታገኘውም። እንዴት? አታገኘውም ብያለሁ። ቁጭ ብለህ ብላ። እሄዳለሁ። እሺ፣ ቡና ይፈላልና ጠጥታ ይሂድ። ጭራሽ ቡና እስኪፈላል ቆይ። ቶሎ ይፈላል። ከእናቴ ጋር መከራከር አልፈለግኩም። ስለተቻኮልኩ ወጥቼ ሄድኩ። ልጁን ግን ላገኘው አልቻልኩም። የተነገረኝ ምልክት በአፉ መፋቂያ እንደሚይዝ ስንገናኝ ሰላምታ ከተለዋወጥን በኋላ አይኑን እንዳመመው እንደሚነግረኝ፣ እዚህ ሰፈር የአይን ክሊኒክ የት እንደሚገኝ እንደሚጠይቀኝ፣ እኔም ሐኪም ቤት ከመሄድ አስፕሪን ፈጭቶ አይኑ ላይ ቢነሰንሰው ጥሩ እንደሚሆን እነግረውና እንግባባለን። ከዚያ ምልመላው ይካሄድና ይህ አባባል ሆኜ ከስጋት እገላገላለሁ። ግን ቀኑን ሙሉ ብጠብቀው ቀረ። መልማይ ይመጣልሃል ያለኝን ልጅ ማግኘት ፈለግኩ። ምክንያቱም መልማይን ካላገኘሁት ምናልባት እኔን ቀረ ብሎ ላለቃው ሊያሳውቅ ይችላል። ስለዚህ ይህን ነገር መንገር አለብኝ። ስልክ ልደውልለት ፈለግኩ። ቁጥሩን ወረቀት ላይ አስፍሬዋለሁ። ማስታወሻዬ ቤት ነው ያለው። እርሱን ላመጣ ሄድኩ። ስፈልገው ግን አላገኘሁትም። ወንድሜን ማስታወሻዬን አይተሃል ብዬ ጠየቅኩት። የቱን ማስታወሻ? የስልክ አላየሁም። እዚህ ሳጥን ላይ ነበር ያደረግኩት። ሳጥኑ ጋር አልደረስኩም። መጥፋት አልነበረበትም። የማንን ስልክ ፈልገህ ነው? ስሙን ነገረው። የለኝም። የእኛን ሰፈር ልጆች ስልክ በቃልህ ታውቅ ነበር? እንዴት የእሱ ይጠፋሃል? ረሳሁት። እስኪ አስታውስ። ትዝ አይለኝም። ቤቱ ብሄድ አሁን አገኘዋለሁ? አታገኘውም። እንደማላገኘው እንዴት አወቅ? በዚህ ሰዓት ቤቱ አይገባም። ልሞክር? ባታገኘው ይሻላል። ለምን? ጥሩ ሰው አይደለም። እሱ እንኳ አይመለከትህም። የምመክርህን ብሰማ ጥሩ ነው። ደሞ አንተን ማን ነው መካሪ ያደረገህ? ወንድሜ በተናገረው ነገር ቅር ስላለኝ ሰደብኩትና ወጥቼ ሄድኩ። አሁን እኔ የገባሁበትን አጣብቂኝ ቢያውቅ ስልክ መስጠት ብቻ ሳይሆን ከየትም ገብቶ ልጁን አፈላልጎ ሊያመጣልኝ ይችል ነበር። ግን ጉዳዩን ልነግረው አልፈለግኩም። ይህ ነገር መፍትሄ ባለማግኘቱ ችግር ውስጥ ብገባና አንድ ነገር ብሆንስ? ጉዳዩን ለእናቴ አፍረጭርጬ ላውራላት ይሆን? ስቴዲየም ጋር ሰዎች ሞተዋል። ከገዳዮቹ አንዱ የሰፈራችን ልጅ ነው። እኔ በማየቴ ሰላይነ ብሎኛል። እንዳልሆንኩ ነግሬው እኛ ጋር ተመልመል ብሎ እያስጠበቀኝ ጠፋብኝ። ብዬ ልንገራትና መፍትሄ ትፈልግልኛለች ብዬ አሰብ። ይህን ለእርሶ መንገሩ ጥሩ አይደለም። የባሰ ፍራቻ ውስጥ ብትገባስ? የእሷ ነገር ይቅርና ለወንድሜ ልነግረው ስለፈለግኩ ተመልሼ መጣሁ። አንድ ጉዳይ ልንገርህ አልኩት። እሺ። አሁን የማወራልህን ለማንም መንገር የለብህም። ምንድን ነው? ሚስጥር ነው። ሚስጥር? አዎ፣ ከባድ ሚስጥር። ይህን ያህል ከባድ ነገር ለማማም ቢሆን እንኳ መናገር የለብህም። በሚስጥር ጉዳይ እንኳ እሷን መደበቅ ያስቸግረኛል። እና ትነግራታለህ ማለት ነው? ቤተሰቡን የሚጎዳ ከሆነ ባትነግራት ደስ ይለኛል። እሺ፣ ነገሩን ልወቀው፣ ግን ቃል ግባልኛ። ልነግረው ስል ከውጭ ስሜ ሲጠራ ሰማሁና ቶሎ ብዬ ወጣሁ። ምናልባት መልማዬ መምጣቱን የሚጠቁም ጥሪ ሊሆን ይችላል። ከግቢው ስወጣ ግን የጠበቅኩትን አላገኘሁም። የጠራኝ ልጅ የተበደረኝን 2 ብር ለመመለስ ነው የመጣው። ምናልባት መልማዬ እሱ ይሆን እንዴ? በብሩ ሰበብ መጥቶ ሊነግረኝ ቢሆንስ? ጥቂት አብረን ቆየን፣ ግን ምንም ምልክት ስላልሰጠኝ ቀጠሮ አለኝ ብዬ ተለየሁትና ወደ ቤት ስገባ ወንድሜ ሄዶ ነበር። እኔም ወጣሁና ወደ ታች ወደ ላይ ብወዛወዝም ምንም የሚመጣ ሰው አጣሁ። ቆይቶ ግን መፋቂያ የያዘ አንድ ሰው አየሁ። ሽማግሌ ናቸው። እሳቸው ይሆኑ እንዴ? አሮጊትና ሽማግሌ ሳይቀር የኢሃፓ ደጋፊ በመሆኑ ምናልባት ሰውየውን ልከውብኝ ቢሆንስ ብዬ ላናግራቸው ፈለሁ። እሳቸው የሰፈራችን ሰው ናቸው። እንደምን ዋሉ አልኩ። ደህና። አንተስ እንዴት ነህ? ደህና። እናትህ ደህና ናት? ደህና። አባትህ ደህና ነው? ደህና። ሰውየው ወሬያቸውን በሰላምታ ጨረሱት። መልማዬ እሳቸው ቢሆኑ አይኔን አሞኛል የሚለውን ኮድ ይነግሩኝ ነበር። ግን የሚያወሩት ከኔ ጉዳይ ጋር የማይገናኝ ነገር ነው። ከእሳቸው ጋር ተሰነባበትንና እንደገና ሌላ ሰው ማማተር ጀመርኩ። ሆኖም ምንም ነገር የለም። ሽማግሌው ተመልሰው መጡና ልጄን ዛሬ አይተኸዋል አሉኝ። አላየሁትም። ጠዋት አንተ ጋር እንደሚመጣ ነግሮኝ ነበር። አላገኘሁትም። ሰውየው ሲሄዱ ምናልባት መልማዬ ልጃቸው ይሆን ብዬ አሰብኩ። ቀጠሮ ሳይኖረኝ እንዴት ፈለገኝ? መፋቂያውን ለአባቱ ሰጥቶ እኔን ሊያነቃኝ ፈልጎ ይሆን? በእርግጥ እርሱ ይሆናል። ሳይመሽ ማግኘት ስላለብኝ አፈላልጌ ተገናኘን። ፈልገኸኝ ነበር አልኩት። አዎን። ማን ነገረህ? አባትህ። ትክክል ነው፣ ነግሬው ነበር። ውጭ ወጥተን እናውራ። እሺ። ከልጁ ጋር ለ15 ደቂቃ ያህል ተነጋገርን፣ ግን ምንም ፍንጭ የለውም። ጭራሽ እሱ የፈለገኝ የኳስ ታኬታ እንዳውሰው ነበር። ቶሎ ተሰናበትኩትና ወደ ቦታዬ ሄድኩ። ዛሬ አንድም ነገር አልተሳካም። የመጨረሻውን አማራጭ ለመጠቀም ወሰንኩ። ዋናውን ልጅ ማነጋገር አለብኝ። እሱ ነው መልማይ ይላክልሃል፣ ሰፈር ጠብቅ ያለኝ። ስለዚህ ረጅም ሰዓት ጠብቅ ያለሁ። ሰውየው አልመጣም፣ ሄጄ ማሳወቅ አለብኝ። የልጁን ቤት አውቀዋለሁ። ከኛ ሰፈር ራቅ ይላል። 12 ሰዓት ስለሆነ በአሁን ሰዓት ቤት ይገባል። በሩን ሳንኳኳ እህቱ መጣች። ሰላምታ ተለዋወጥንና ወንድሟ እንዳለ ጠየቅኳት። ልይልህ ብላኝ ሄደችና ስትመለስ እንዳልገባ ነገረችኝ። ምናልባት ቤት ውስጥ ይኖራል፣ ግን ስሜን ስለማታውቅ በደንብ አልነገረችው ይሆናል። ምንም ማድረግ ስለማልችል እያዘንኩ ተመለስኩ። ሆኖም በአጥር ላይ ተንጠልጥሎ ያየኝ ነበርና እኔ መሆኔን ካረጋገጠ በኋላ ጠራኝ። ተናዷል። ከጓደኞቹ ጋር ውይይት ላይ ነበር። የሚነጋገሩት ማድቤት ውስጥ ነው። በአጥር አጮልቄ ሳይ ከማድቤት ውስጥ 2 ልጆች ሲወጡ አየሁ። ቆይተው በዋናው በር እያፏጩ ሄዱ። ምናልባት ሰላይ መስያቸው ይሆናል። እርግጠኛ ነኝ በሰላም እንዳይወያዩ ረብሻቸው ይሆናል። ልጁ እየተናደደ መጣና ምን ፈለክ አለኝ። ለነግረህ ነው። ምንድን ነው የምትነግረኝ? ያዘስከኝን? ምንድን ነው ያዘስኩህ? ሰው ይመጣል ጠብቅ ያልከኝን? ጤና የለህም እንዴ? ምን አደረው? ሰፈር ጠብቅ ብዬ ነገርኩህ አይደል? ጠብቅኩኝ እኮ። እኔ ታዲያ ምን ላርግ? ልንገርህ ብዬ ነው። አንተ እኮ ከኔ ጋር መነጋገር አይፈቀድልህም። ላሳውቅህ ብዬ ነው። ካንተ ምንም ማወቅ አልፈልግም። ቁጣው ስላልበረደና ከሱ ጋር መነጋገሩ የሥራ ተዋረዱ ስለማይፈቅድ ትቼው ሄድኩኝ። ብዙም ሳልርቅ ጠራኝ። ንዴቱን ቀነሰና ጠብቅ ያልኩህ ቦታ ነበርክ አለኝ። አዎ። ሰውየውን አላገኘውም? አላገኘውትም። ያንተ ስህተት ይሆናልና እኔ ምን አጠፋው? መልማይህ እኮ እዚያ ሰፈር ነው። እኔም ከጧት ጀምሮ እዚያ ነበርኩ። የትም አልሄድክም? ለምሳ ብቻ ቤት ሄጃለሁ። እና ቀኑን ሙሉ አልተገናኘንም ትላለህ? ማንንም አላገኘውም? ወይ ሰውየውን ንገረኝና አላገኘው። እንደሱ አይቻልም። ታዲያ እንዴት ላገኘው? ግን እኮ እንደተገናኛችሁ ሰምቻለሁ። ከኔ ጋር? አዎ። እምልልሃለሁ አላገኘሁትም።
ነገሩ ግራ የሚያጋባ ነው። ቀኑን ሙሉ ሰፈር ውስጥ ነበርኩ፣ ግን አልተገናኘንም። አሁን ደግሞ እሱ አግኝተዋል እያለኝ ነው። በቃ ሊጫወቱብኝ ነው የፈለጉት። እኔ የእነርሱ አባል እንድሆን አልመረጡም። ሐሳባቸውን ቀይረዋል፣ ወይም እኔን ለመግደል አመቺ ሁኔታ እየፈለጉ ይሆናል። ምናልባት መልማይ የተባለው ገዳይ ቢሆንስ? እኛ ክለብ ሊገቡ ከመጡት ተጫዋቾች ውስጥ ሁለቱ ከተገደሉ በኋላ ጉዳዩ በጣም አሳስቦኛል። እኔ የጠቆምኩባቸው ሊመስላቸው ይችላል። በዚህ ተነሳ ሰላይ ነው በሚል ገምተው ሊያስገቡኝ አልፈለጉም። ታዲያ ለምን ቁርጡን አይነግሩኝም? ግን ቁርጡን መንገር ማለት ለኔ ጥሩ አይደለም፣ ምክንያቱም ንግደሉኝ ማለት ነው። ስለዚህ እንደምንም ብዬ አግባብቼ መጠቃለል ነው። ትልቁ ችግር እነዚያን ልጆች ጊዮን ሆቴል ጋር ስላየኋቸው በዚህ የተነሳ አጣብቂኝ ውስጥ ገባው። ይሄ ባይሆን ኖሮ እንደ በፊቱ ሕይወቴን እቀጥል ነበር። ከእንግዲህ ያለኝ አማራጭ ሰፈሩን ለቅቄ ወደ ምስራቅ መሄድ ነው። ሐረርጌ ክፍለ ሀገር አጎቴ ስላለ እዚያ መጓዙ የተሻለ አማራጭ ነው። ያለበለዚያ እነዚህ ልጆች ሰላይ ነው ብለው ከደመደሙ ይገሉኛል። ስለዚህ ሳልዘገይ ቶሎ መሄድ አለብኝ። ነገ ወይም ከነጎዲያ ብጓዝ ይሻላል። ከልጁ ጋር ወሬያችንን እየጨረስን ነበር። ቻው ብየው ልሄድ ስል የመጨረሻ እድሌን ልሞክር በማለት አሁን ምን ላድርግ አልኩት። እዚያው ቆይ፣ መሽቷል እኮ። ቢመሽም ችግር የለውም። እዚያው ልጠብቅ? አዎ። እስከ ስንት ሰዓት? ከፈለክ እስከ ሌሊት። ምን ማለት ነው እስከ ሌሊት? ምን ማለት ነው እስከ ሌሊት? ሰዓት እላፊ እንዳለ ያውቃል። ሰዓት እላፊ ባይኖር እንኳ ማምሸት እንደማይቻል አይጠፋው። የምችለውን ሰዓት ያህል ጠበቅኩና ወደ ቤት ሄድኩኝ። በእርግጠኝነት አልፈለጉኝም። ቢሆን ኖሮ ሰውየው አሁን ይመጣ ነበር። ምክንያቱም ከአንድ ሰዓት በፊት ልጁ ጋር ሄጄ ሳናግረው ሰፈር ሁን አገኘዋለህ ብሎኝ ነበር፣ ግን ምንም የለም። ተስፋ ቆርጬ ወደ ቤት እንደገባው ወንድሜን ጠራሁት። ወደ ውጭ ይዤው ወጣሁና በረንዳው ላይ ቆመን ድምጼን ዝቅ አድርጌ አጎቴ ጋር ልሄድ ነው አልኩት። ለምን? እዚያ ብኖር ይሻላል። ስራህን ትተህ? አዎ። አብድሃል እንዴ? ስራ ለምን ትተዋለህ? ስራ ምን ያደርጋል? ቅድም ሚስጥር ልንገርህ ያልከው ይሄን ነው እንዴ? የቅድሙ ሌላ ነው፣ ግን ከዚህ ጋር የተያያዘ ነው። አጎቴ ጋር ለመሄድ ቆርጠሃል ማለት ነው? አዎ። መቼ ልትሄድ? ነገ። ያውም ነገ? ምን አጣደፈህ? ችግር ላይ ነኝ። መሄድ እንደፈለክ ለማማ ነግረሃታል? አልነገርኳትም። እኔ ልንገራት? አትንገራት። እንዲ ከሆንክና ያስጨነቀ ነገር ካለ በትሄድ ይሻላል። የኔም ውሳኔ እንደዚህ ነው። አሁን ለጉዞ ልብስ ላዘጋጅ። እናቴ በር ላይ ስናወራ መጣችና ተቆጥታ ወደ ውስጥ አስገባችን። መኝታ ክፍል ገብቼ ልብሴንና የምፈልጋቸውን አዘገጃጀሁና ወደ ሳሎን ተመለስኩ። ነገሩ አላስችል ስላለኝ አንድ ጊዜ የመጨረሻ ዕድሌን ልሞክር ብዬ በር ላይ ወጥቼ ቆምኩኝ። መልማዬ እዚያ ሰፈር ውስጥ ነው ስለተባለ ምናልባት እዚህ ቆሜ ሊመጣ ይችላል፣ ስለዚህ ልጠብቀው። አሁንም ምንም ዝር ያለ ሰው የለም። እህቴ መጣ እራት ቀርቧል አለችኝ። እኔ ምንም ምግብ አላሰኘኝም። ሰውየውን ካላገኘው ነገ ከአዲስ አበባ መውጣቴ ነው። ትንሽ ቆየውና አንድ ሰው አየው። የሰፈራችን ልጅ ነው። በቃ እሱ ነው። በጣም ደስ አለኝ። ሲያስለፉኝ ቆይተው በባከነ ሰዓት አገኘሁት። ይህን ልጅ ያፓ ነው ብዬ አልገመትኩም። ሰላምታ ከተሰጣጠን በኋላ ከየት ነው የምትመጣው አልኩት። ፋዘርን ሸኝቼው ነው። የት? ሜታ ስራ ገቢ ስለሆነ ሰርቪስ ድረስ። ምን አዲስ ነገር አለ? ምንም የለም። መልእክት የለህም? ለማ? ለሰው ምንም መልእክት የለኝም። ልጁ እየተጣደፈ ሄደ። የኔ ነገር ዝም ብሎ ነው። ሰዎቹ እየተጫወቱብኝ ነው። እኛ ሰፈር የመይሶን ካድሬዎች አሉ። ከነሱ ጋር ዛሬ ጧት ሰላምታ ተለዋውጠን ቆመን ስናወራ አይተውኛል። ምናልባት በእነርሱም ጠርጥረውኝ ይሆን? ትንሿ እህቴ በሩ ላይ ጥቂት ቆምኩኝ። ሰፈሩ ጭር እያለ መንገድ ላይ ሰው መታየቱ እየራቀ ሄደ። አስፋልቱም ራቁቱን ቀረ። ባዶም መንገድ ፈዝዤ እያየው በሐሳብ ተዋጥኩ። ከጎዳናው ላይ ምንም ዝር የሚል ሰው የለም። ተስፋ ቆርጬ ወደ ቤት ተመለስኩ። ምናልባት አልፈለጉኝ ይሆናል ብዬ ሰጋው። ይህ ከሆነ ደግሞ የደርግ ወገን ነው ብለው ወስነዋል። በዚህ መንገድ ከደመደሙ የኔ ነገር አልቆለታል። ስለዚህ እርምጃ ቢወስዱብኝስ ብዬ አሰብኩ። የራሱ ጉዳይ፣ ጠዋት ተነስቼ አጎቴ ጋር መሄድ ነው። ምናልባት በሌሊት ስወጣ ቢገሉኝስ? ራሴን ቀይሬ እሄዳለሁ። ቤተሰብ እንዳይሰጉ ሳልነግራቸው መሄዱ የተሻለ ነው። እራት በልቼ ስለ ጉዞዬ እያሰብኩ ቁጭ አልኩ። መልማዬ ምናልባት በማታ ይመጣ ይሆን ብዬ ለመውጣትም ፈለኩ። ምሽት ላይ መይሶንና ደርግ ወደ ቤት ሲገቡ ኢሕአፓ ከተማውን ይቆጣጠራል። ስለዚህ ወጣ ብዬ ልይ ይሆን? እንደዚህ ደግሞ አያዋጣም። ማታ የሚወጡት ዋናዎቹ ናቸው። ማንነቴን ካወቁ ሊጠብሱኝ ይችላሉ። ሁሉን ነገር ትቼ ስለ ነገ ጉዞዬ ማሰብ ጀመርኩ። ማሰቡንም ተውኩና ፍዝዝ ብዬ ቁጭ አልኩ። እናቴ መጽሐፍ ታነባለች። ወንድሜ ቁጭ ብሎ የቤተሰብና የዘመዶቻችንን ፎቶ አልበም አውጥቶ ያያል። እኔ በሐሳብ ጭልጥ ብዬ ሄድኩ። ወንድሜ የሆነ ነገር ጠየቀኝ። ምን እንዳለኝ ስላልገባኝ መልስም አልሰጠሁት። እንደገና ሲናገር ሰማሁት። አይኔን አሞኛል አለኝ። አትታከምም? እዚህ ሰፈር የአይን ሐኪም ቤት የት ጋር ነበር ያለው? ታች አለ። አሁን ክፍት ነው? ጠዋት ብትሄድ አይሻልም? አሁን ነው የፈለግኩት። ባካ ጨቅጭቀኝ። እንደዚያ ስለው ምንም መልስ አልሰጠኝ። እኔም በሐሳብ መዋለል ጀመርኩ። የቀን ውሎዬን እየገመገም የነገ ጉዞዬን ማሰብ ጀመርኩ። ብዙ ቆይቼ የሆነ ነገር ብልጭ አለልኝ። እንደ በረገገ ሰው ከተቀመጥኩበት ነቃ ብዬ ቁጭ አልኩ። ሰውነቴ ሁሉ ተወጣጠረ። ወንድሜ አፍ ላይ መፋቂያ አለ። ጠራሁትና አንተ አልኩ። አቤት። ምንድን ነው ያልከው? ምን አልኩ። አሁን ስለ አይን መታመም አውርተሃል እና አንተ ነህ እንዴ? ምኑ? ከወንድሜ ጋር ተፋጠጥ። እናቴ ከመጽሐፏ ላይ አይኗን ነቀል አድርጋ ዞር እያለች ታያለች። ለካስ ነገሩ ያለው እኛ ቤት ውስጥ ነው። ወንድሜ ኢሕአፓ በመሆኑ ገረመኝ። ناتم نغرون اندال تردهونا بلو ودمني تاك في القبو عالتشل كتش بلن عوران اما وكو تاناش وندمي يما لوكو عندن يا إحاقباهون واغنيوت يباس بلو يلجوم عالقانو قدم لجو بيت هجي بنبربت وقت ملماين عطاوت سلو سفر تاغنيو عاله سيلي وندمي هون عالبيه بفزو مالترد طرفوم بزيالي كمل مايهجار كان لاي مجنانيتهن سامي تشالو سيلي علاقين يوتم كلام منكين امل اللهالو بيو نبر برقت ارسو تككل نبر وندمين هتغات جمري دقاقمي اقين شوالو جن ترقاقيتشي على ورانم الناتيم قدارون سلم التاوك مسالي كبيت اندالو تعنا كوندميقا اندي تشاو ستايكي نقرو القباهولوي ملماي ويتشي تبكي نياليال وانناون ساو تبيت تشو اني اوتش سبازن والكوي لديت انكلف سالتانيا نقرون ساسلاس نقا سلوان دمي بهيدت قويتشي سردا اننيان ولت تميسون وطاتوش كقدلوا اتشو سووش اندومونو ناوو تملم ملكونا كنمانقار اندم سراتا نقري ماتا انكلف فالو سدينيم ناتي يهن ناو قالتش التفرا عالتشي لكا السوام عالتشبت تنشوهتي ادميوها اسرع عرات يونال ارسوانم ململواتال اندي بيي تطراتر ويجي ساتارا يسفرو واننيا تواناي نبارج يهباه سانات ديك يكبابي سبسابي نج ارسوان ميالو تن ململا قبي وست مزمور ياتنالو قمج يزلالو የሳናት ጨዋታ ያካሂዳሉ በሳምንት 5 ሳንቲም እቆ ቢጥሉና ለድርጅታቸው ያዋጣሉ ገንዘብ ያሽ እርሷነች እኛ ቤት ወንድሜ ሰብሰባ ሲጠራ መልእክት የምትተቀባብለው በሩ አከባቢ ሆና ያልተፈለገ ሰው ከመጣ አቅጣጫ የምትታስቀይረው አከባቢውን የምትቆጣጠረው እህቴ ነች እኔ እንድመለመል አትፈልግም ነበር ምክንያቱም አቋሜ ከመጠራጠሯ በተጨማሪ መስዋዕትነት ይከፍላል የሚል ግምት ስለሌላት ነበር ቤተሰቤ እንኳን ከያባ ጋር በተያያዘ አግልሎኝ ነበር ይሁን አከባቢ ግድያውን ባላይና ማስተንከካ ባይሰጠኝ አልቀላቀልም ነበር ወንድሜ ከበፊትም ጀምሮ ይፈራኛል ያከብረኛል ስህተት ሳይበት እቆጣዋለሁ በፊት እንደውም እመታው ነበር አሁን ግን በጣም ፈራሁት የሚለኝን ሁሉ በሽታ ነው የምቀበለው መከራከር እንኳን አቃተኝ አብረን ስንተኛ መብራት እንዲጠፋ አልፈልግም እሱ ደግሞ መብራት አይወድም አሁን ግን ባይናገረኝም መብራቱን እያጠፋው መተኛት ጀመርኩ በፊት አምሽቼ ነበር ቤትም ምገባው እንዳላመሽ ሲመክረኝ እሰድበው ነበር አሁን ግን ቀድሜው ነው የምገባው ሁሉም ነገር ተቀይሯል ያፋን ነው ወይስ ወንድሜን የምፈራው ወንድሜ ከመለመለኝ በኋላ ጥናት የምናደርግ ልጆች ጋር ተቀላቀልኩ የሰፈራችን ኳስ ተጫዋቾች በየህዋሱ ተከፋፍለው ገብተውበታል እኔም ኳሱን እርግፍ አድርጌ ተውኩት የፖለቲካው ነገር እየጠነከረ ሄደ የተሰጠኝን ኃላፊነት በሚገባ እየተወጣው ነው በዚህ ማል ያፓ ለሁለት ተከፈለ አንደኛው አንጃ ተባለ ወንድሜ አንጃ ውስጥ በገባው ጓደኛው ተገደለ አንጃው ሰፈር ያለውን ያፓ ማዋክር አጋለጠና በታተነ እኔም ከጥቂት ጊዜ በኋላ ተያዝኩ ለብዙ ጊዜ እስር ቤት ቆየው የተጠቆመብኝ ባንጃው ነው ያፓን በዋናነት ያፈረሰው አንጃው ነበር በተለይ በጣም ትልቅ ቦታ ይደርሳሉ የተባሉ ኳስ ተጫዋቾች መገደላቸው መሳደዳቸው ሁሉም ያንገበግበኛል ይላል ተገኝ ለመሆኑ አንጃው እንዴት ነው የተፈጠረው ምክንያቱም በኢሃፓ ታሪክ ውስጥ ለድርጅቱ መፈረካከስ ዋነኛው ምክንያት ይሄ ቡድን እንደነበር ስለሚነገር ነው የኢሃፓ ማዕከላዊ ኮሚቴ ውስጥ አባል የነበረው ክፍሉ ታደሰ ያ ትውልድ በሚለው መጽሐፉ ስለ አንጃው እንዲህ ሲል ይገልጻል አንጃ በመባል የሚታወቀው ቡድን በተለያየ ምክንያቶች ባንድ ላይ ተሰባሰበ እንጂ አንድ ወጥ የሆነ ቡድን እንዳልሆነ መግለጽ አስፈላጊ ነው። ብራነ መስቀልን የመሰሉ የዚህ ቡድን መሪዎች ነገሮችን የሚተረጉሙበት የራሳቸው የሆነ አተያይና የግላቸውም የቅሬታ ምክንያቶች ሊኖራቸው ይችላል። ብራነ መስቀል በኢሃፓ ማዕከላዊ ኮሚቴ ላይ መጀመሪያ ቅሬታ ያደረበት በ1967 ዓመተ ምህረት መጨረሻ አካባቢ ለደርግ እጃቸውን በሰጡ የኢሃፓ አባላት ላይ እሱና ሌሎች የሰራዊቱ አባላት ያስተላለፉት የሞት ቅጣት ውሳኔ የፓርቲው አመራር ባገደበት ወቅት እንደነበር ይገመታል። ብራነ መስቀል የሞት ቅጣት ውሳኔው ተፈጻሚ እንዲሆን አጥብቆ ጠየቀ። በ1967 ዓመተ ምህረት መጨረሻ ላይ በተካሄደ አንድ የማዕከላዊ ኮሚቴ ስብሰባ ላይ በፓርቲው አመራር ውስጥ የዋና ጸሐፊው ቦታ እንዲሰረዝ የቀረበውን የማሻሻያ ሐሳብ ብራነ መስቀል ተቃወመ። ነሐሴ 1967 ዓመተ ምህረት ለሚካሄደው መጠነ ሰፊ ኮንፈረንስ እንዲቀርብ ሲዘጋጅ በነበረው የኢሃፓ መተዳደሪያ ደንብ ላይ ማዕከላዊ ኮሚቴው ውይይት ሲያካሂድ ብራነ መስቀል የግሉን ሐሳብ ገልጿል። ብራነ መስቀል የፓርቲው ዋና ጸሐፊ ነበር። ይህ መጠነ ሰፊ ኮንፈረንስ እንደተባለው ነሐሴ ወር 1967 ዓመተ ምህረት ሲካሄድ የፓርቲ ዋና ጸሐፊ የሚለውን የሥራ ቦታና ስም ሰርዞ በምትኩ የማዕከላዊ ኮሚቴ ጸሐፊ የተሰጠ እርከን ፈጠረ። ከዚህ መጠነ ሰፊ ኮንፈረንስ በኋላ አከታትሎ በተካሄደው የኢሃፓ ማዕከላዊ ኮሚቴ የመጀመሪያው ፕሌነም ላይ ተስፋዬ ደበሳይ የማዕከላዊ ኮሚቴ ጸሐፊ ሆኖ ተመረጠ። ከዚህም በላይ በዚሁ ስብሰባ በተካሄደው ምርጫ ብራነ መስቀልን ያልጨመረ አዲስ ፖሊት ቢሮ ተቋቋመ። እስከዚህ ወቅት ድረስ ብራነ መስቀል የኢሃፓ ፖሊት ቢሮ አባል ሆኖ ቆይቷል። ከሚያዚያ 1968 ዓመተ ምህረት ወዲህም ብራነ መስቀል በፖሊት ቢሮው የሥራ አካሄድ ጨርሶ ያልረካ እንደሆነ በግልጽ ቅሬታውን ያሰማ ነበር። የኢሃፓ ማዕከላዊ ኮሚቴ ሚያዚያ 1968 ዓመተ ምህረት ላይ ደርግ ባቀረበው የግንባር ጥሪ ላይ ከተወያየ በኋላ ብራነ መስቀል ቅሬታ በይበልጥ ጎላ። ከደርግ ጋር ህብረት መፈጠር አለበት ሲልም ብራነ መስቀል ብርቱ ክርክር አድርጓል። ከዚህም በላይ ነሐሴ 1968 ዓመተ ምህረትና መስከረም 1969 ዓመተ ምህረት በተካሄደው የኢሃፓ ማዕከላዊ ኮሚቴ ስብሰባዎች ላይ ብራነ መስቀል ከጌታቸው ማሩ ጋር በመሆን ያላቸውን የሐሳብ ልዩነት ገልጸዋል። በሁለቱም ስብሰባዎች ላይ ፖሊት ቢሮ በወቅታዊ የአገሪቱ የፖለቲካ ሁኔታ ላይ ያቀረበው ዘገባ የመወያያ አጀንዳ ነበር። በዘገባው ውስጥ በኮሎኔል መንግስቱ ኃይለማርያም ላይ እርምጃ እንዲወሰድ ፖሊት ቢሮ ሐሳብ አቅርቧል። በዚህ ወቅት ሌላ ዘገባ ያቀረበ አካል ባይኖርም ብራነ መስቀልና ጌታቸው ማሩ በኮሎኔል መንግስቱ ኃይለማርያም ላይ እርምጃ መወሰድ አለበት የሚለውን ሐሳብ አጥብቀው ተቃወሙ። የኢሃፓ ማዕከላዊ ኮሚቴ ፖሊት ቢሮው ያቀረበውን ሐሳብ ደግፎ ውሳኔ ካስተላለፈ በኋላም እንኳ ብራነ መስቀልና ጌታቸው ማሩ ውሳኔውን በመቃወም ቅስቀሳ ያካሂዱ ጀመር። እነዚህ ከተመደቡበት የፓርቲ መዋቅር ውጭ ቅስቀሳ በማድረግ የተወነጀሉት ሁለቱ የማዕከላዊ ኮሚቴ አባላት የፓርቲውን ሕግ በመጣስ ተከሰሱ። ህዳር 1969 ዓ.ም ተመረጠ የተካሄደው ሶስተኛው የኢሃፓ ማዕከላዊ ኮሚቴ ፕሌነም እነዚህ አባላት የፓርቲ አባልነታቸውን እንደያዙ እንዲቆዩ ቢያደርግም ሁለቱንም ከፓርቲው የማዕከላዊ ኮሚቴ አባልነታቸው አሰናበታቸው። ብርሃነ መስቀልና ጌታቸው ማሩ በኢሃፓ ውስጥ ሌላ ምስጢራዊ ቡድን እንዳደራጁ በ1969 አጋማሽ ላይ ታወቀ። አንድ በብራነ መስቀል እንደተጻፈ የሚጠረጠር ጽሑፍ የቡድኑን መኖር ባይክድም ይህ ምስጢራዊ ቡድን የሚኖረውን ድርሻ ግን የተለየ ገጽታ ሰጠው። ከሁሉ አስቀድሞ ብራነ መስቀልና ቡድኑ ራሳቸውን እንደ አንጃ እንቅስቃሴ አባላት ሳይሆን እንደ አንድ የእርምት እንቅስቃሴ አካላት ነበር የቆጠሩት። ኢሃፓ የብዙሃንን መስመር እንዲከተል ከተፈለገ የእርምት እንቅስቃሴ ማካሄድ እንዳለበት ይህ ቡድን አምኗል። በ1969 ዓመተ ምህረት መጨረሻ ላይ የአንጃው አንዳንድ አባላት ከደርግ ጋር ህብረት ፈጠሩ። ብራነ መስቀል ባወጣው መጣጥፉ ላይ ቡድኑ ከደርግ ጋር ህብረት ፈጥሯል የተባለውን ታሪክ በማስተባበል ያዋድቀዋል። ብራነ መስቀል የሱ ቡድን አባላት ኢሃፓን በማስመጣት አንድም ድርሻ እንዳልነበራቸው ነበር የሚያምነው። በተጻራሪው ብራን መስቀል ባቀረበው መጣጥፉ ላይ ኢሃፓ የፖለቲካ ቢሮን መስመር አንቀበልም ያሉትን አያሌ የድርጅቱ አባላት ንጹህ ደም አፍስሷል ብሎ ጽፏል። ብራን መስቀል ክሊክ ያለ የሚጠራው ቡድን ከመጋቢት 1969 ዓመተ ምህረት ወዲህ ህልውናው ያበቃው የኢሃፓውን ፖሊት ቢሮ መሆኑን ነው። ይኸው መጣጥፍ አንዳንድ የሱ ቡድን አባላት ከቡክ ለመግባት እንደተገደዱና አንዳንዶቹም ድርቅ እንዳሰራቸው በተጨማሪ ይገልጻል። የብዙሃኑን መስመር የሚከተሉት ቀይ ኮከብ የተሰኘ ጋዜጣ ማተም እንደጀመሩም ይኸው የብራን መስቀል መጣጥፍ ያትታል። ይሁንና ይህ ጋዜጣ ረጅም ጊዜ አልዘለቀም። ያንጃው አባላት አንዳንድ በራሪ ወረቀቶችና ጽሑፎችን እያመጡ በጥቂቶቹ ውስጥም ኢሃፓ በከተማ የሚያካሂደውን ወታደራዊ እንቅስቃሴ ተቃውመዋል። በመጣጥፉ ውስጥ አንዳንድ ከሃዲ ግለሰቦችና ቡድኖች የሱን ቡድን ስም በመጠቀም መጣጥፎችን አውጥተዋል ሲል ብርሃነ መስቀል የሚያወግዛቸውም አሉ። በመጨመርም እንቅስቃሴው በሱ የሚመራው ለነዚህ መጣጥፎች ተጠያቂነት የለውም በማለት ተማክቷል። ከቡድኑ ጋር በመጋቢት ወር 1969 ዓመተ ምህረት ላይ ወደ መራቤት የተጓዘው ብራነ መስቀል ምናልባት በአዲስ አበባ በተካሄደው የአንጃው እንቅስቃሴ ውስጥ እጁ ላይኖርበት ይችላል። በተለይ ገጠር በሚገኘውና ከተማ በነበረው የአንጃው እንቅስቃሴዎች መካከል የተዘረጋውን ግንኙነት መስመር ኢሃፓ ከበጠሰው በኋላ ብራነ መስቀል በቡድኑ ላይ ቀጥተኛ ቁጥጥር ሊያደርግ የቻለ አይመስልም። ጥር 1969 ዓመተ ምህረት ላይ እሱ የቀሰቀሰው ያንጃ እንቅስቃሴ ከቁጥጥር ውጭ ወጥቶ ሊሆን ይችላል። ከ25 ሰዎች በላይ ያልነበሩት የብራነ መስቀል ታጣቂ ቡድን ለወራት ያህል የመንስና ግሼን አካባቢ ከዳር ዳር ዞረው ቡድኑ ከታጠቁ የአካባቢው አርሶ አደር ሽፍቶች ጋር ግንኙነት ፈጠረ። ከነሱ የታጠቁ የአርሶ አደር ቡድኖች መካከል በአንጻራዊ ደረጃ ታዋቂነት የነበራቸው በብሩክና በመንግስቱ ደፋር ይመሩ የነበሩ ቡድኖች ነበሩ። የብራነ መስቀል ቡድን ከአገዛዙ ጋር ወታደራዊ ግጭቶች ማካሄዱ ወይም አለማካሄዱ እስከዛሬ አልታወቀም። ይሁንና ከጥቂት ወራት በኋላ የብራነ መስቀል ቡድን አባላት አንዳንድ ግንባር ቀደም የሆኑ ሰዎች ለደርግ እጃቸውን ሰጡ። ደርግ ቡድኑን ሰርጎ እንደገባም ይገመታል። በመጨረሻም ቡድኑ በአገዛዙ ኃይል ተከበበና እጁን እንዲሰጥ ተደረገ። ከጥቂት ወራት በኋላ እስከ ተገደለ ድረስም ብራነ መስቀል በእስር ቆየ በማለት ክፍሉ ታደሰ ያ ትውልድ በሚለው መጽሐፉ ላይ ስለ አንጃው በዚህ መልክ አስቀምጧል። ጌታቸው ማሩ ደግሞ ወዲያውኑ በኢሃፓ ሰዎች ተገደለ።
ጠቅላላ ፕሮግራማችን በዚህ ይጠናቀቃል። ይህንኑ ፕሮግራም ነገ ጠዋት ከ1 እስከ 3 እንዲሁም ከሰዓት በኋላ ከ7 እስከ 9 ሰዓት በድጋሚ እናሰማለን። ደህና እምሹ።